ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችው የሰኔ 19 2007 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በምሽቱ ዝግጅት የግንቦት 16ቱን ምርጫ በተመለከተ የሰብአዊ መብቱ ሂውማን ራይትስ ዋች በኢትዮጵያ ገዢው ፓርቲ ጥቅስ 100% ማሸነፉ አሳሳቢ እንጂ ለመንግስቱ የተሰጠ የትምምን ድምፅ አይደለም ይላል። ከዚያው ከምርጫ ዜና ሳንወጣ መድረክ በደቡብ ክልል ተገደሉብኝ ያላቸው አባሉ የገዢው ፓርቲ አባል ናቸው ሲሉ የሶሮ ወረዳ አስተዳዳሪ የሰጡት መግለጫ አሁንም እያወዛገበ ነው። ዝርዝር ዘገባ ይዘናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱን የዓለም ዜናዎች እናሰማ።
እንደምናመሻችሁ፣ ዜናውን የማሰማው አዲሱ አበበ ነኝ። የሶማሊያው የሽብር ቡድን አልሻባብ ደቡብ ሶማሊያ ውስጥ ሌጎ ከተማ በሚገኝ አንድ የአፍሪካ ህብረት ጦር መደብ ላይ አደጋ ጥሎ ብዙ ወታደሮችን ሳይገድል እንዳልቀረ ተሰማ። እማኞች እንደገለጡት አደጋ ጣዮቹ በፈንጂ በታጨቀ ተሽከርካሪ ሆነው የብሩንዲ ወታደሮች ወደ ሰፈሩበት ግቢ ሰብረው ከገቡ በኋላ ተኩስ ከፍተዋል። ለብዙ ሰዓታት በዘለቀው ውጊያ የአልሻባብ ተዋጊዎች 50 የሚሆኑ የብሩንዲ ወታደሮችን መግደላቸውን አንድ የአልሻባብ ቃል አቀባይ ተናግሯል። በሌላ የሶማሊያ ዜና የአልሻባብ ነውጠኛ ተዋጊዎች በደቡብ ሶማሊያ የሚገኝ የአፍሪካ ህብረት ሰላም ጥበቃ ማዕከል አጥብቀው በቁጥጥር ስር ውለዋል። በሶማሊያ የአፍሪካ ህብረት ሰላም ጠባቂ ኃይል በአልሻባብ ተዋጊዎች ከሞቃዲሾ 130 ኪሎ ሜትሮች በስተደቡብ ሌጎ በተባለው አካባቢ ቀደም ሲል እንደጠቀስነው የሚገኘውን የጦር ሰፈር ጥለው እንደገቡ አስታውቀዋል። የአካባቢው የምክር ቤት ተወካይ ሞሐመድ ኦማር ዴልሃ ጥቃቱ ረዘም ላለ ጊዜ የተካሄደና ደም ያቃባ መሆኑን ይናገራሉ። ነውጠኞቹ መጀመሪያ የጦር ሰፈሩን ፈንጂ በተጫነ ተሽከርካሪ መቱ። ከዚያም የጠመንጃ ውጊያ ቀጠለ። ውጊያው ለአንድ 4 ሰዓታት ያህል ተካሂዷል ነው ያሉት የአልሻባብ ቃል አቀባይ። በጥቃቱ 50 ወታደሮች ናቸው የተገደሉት ብሏል። ሆኖም የዓይን እማኞችና ባለስልጣናት በጥቃቱ የተገደሉ ከሰባ በላይ እንደሚሆኑ ለአሜሪካ ድምጽ ራዲዮ ገልጠዋል። በጦር ሰፈሩ የሚገኙ አሚሶም ተዋጊዎች በሙሉ ለማለት ይቻላል ከቡሩንዲ ናቸው። በአሁኑ ሰዓት የጦር ሰፈሩም ሆነ የሊጎ ከተማ በአልሻባብ ቁጥጥር ስር ነው። ጥቃቱ የተካሄደበት የታችኛው ሸበሌ አካባቢ አስተዳዳሪ ከአጥፍቶ ጠፊው ጭምር የአልሻባብ ተዋጊዎችም ተገድለዋል ይላሉ። የአውሮፓ ህብረት መሪዎች ዛሬ ብራስልስ ውስጥ በጠሩት ጉባኤ የገጠማቸውን የህገ ወጥ ድንበር ተሻጋሪዎች ቀውስ እንዴት በጋራ መፍታት እንደሚችሉ ሌሊት ድረስ ተከራክረዋል። በብዙ ሺዎች የሚቆጠሩ ህገወጥ ድንበር ተሻጋሪዎች ጦርነትና ስራ አጥነት ሽሽት ከሰሜን አፍሪካና መካከለኛው ምስራቅ የሚጎርፉባቸው ኢጣሊያና ግሪክ በአሁኑ ሰዓት ዋነኛዎቹ የችግሩ ሰለባ ናቸው። በየሳምንቱ በቋፍ ያሉና ስደተኞቹን ሊያሰምጡ የሚችሉ ጀልባዎቹ በሁለቱ አገሮች ድንበሮች ላይ ይያዛሉ። የኢጣሊያና የግሪክ መንግስታት ታዲያ ለእርዳታ ሲማጠኑ ቆይተዋል። የአውሮፓ ህብረት አባል አገሮች ወደ ኢጣሊያና ግሪክ የገቡ 40,000 ህገወጥ ተሻጋሪዎችን በሚቀጥሉት 2 ዓመታት ወስዶ ለማሰር ተስማምተዋል። ባለሥልጣናት ሌሎች 20,000 የሚሆኑ ተጨማሪ ለማስፈርም ቃል ገብተዋል። የአውሮፓ የአገር አስተዳደር ሚኒስትሮች ስምምነቱን እስከ ያዝነው ሐምሌ ወር ፍጻሜ ለማጠናቀቅ እቅድ ይዘዋል። በመጨረሻም በኩዌት መዲና በሚገኝ የሺያት እስልምና መስጂድ ላይ ራሱን የእስላማዊ መንግስት ብሎ የሚጠራው ቡድን ባደረሰው ጥቃት 10 ሰዎች መገደላቸው ተዘግቧል። ከአይሲስ ጋር ግንኙነት ያለው በናጂድ ክፍለ ሀገር የሚገኝ ኢማም ሳዲቅ መስጊድ ላይ ለደረሰው ጥቃት በኃላፊነት ወስደዋል። አድማጮች፣ ለሰዓቱ ያለን አጠር ያለ የዓለም ዜና ሆኖ ከምሽቱ 3 ሰዓት መደበኛ ፕሮግራማችን ላይ ሰፋ ያለ የዜና ዝርዝር ከዘገባዎች ጋር ይቀርባል። እንድትከታተሉ ከወዲሁ ጋብዛለሁ። ዜናውን ያሰማሁት አዲሱ አበበ ነኝ። ሰላም፣ ደህና እምሹ።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። ዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዋች ባለፈው ወር በኢትዮጵያ በተካሄደው ብሔራዊ ምርጫ ኢህአዴግ 100% የምክር ቤት መቀመጫዎችን አሸነፈ መባሉን የተቸበትን መግለጫ ረቡዕ ዕለት ይፋ አድርጓል። የመቶ በመቶ የምርጫ ውጤት አሳሳቢ እንጂ ለመንግስቱ የተሰጠ የትምምን ድምፅ አይደለም ይላል የሰብአዊ መብት ድርጅቱ ዘገባ። አቶ ዳንኤል በቀለ በሂውማን ራይትስ ዋች የአፍሪካ ፕሮግራሞች ኃላፊ ናቸው። ከባልደረባችን አሉላ ከበደ ጋር ያደረጉት ቃለ ምልልስ ቀጥሎ ይቀርባል።
አቶ ዳንኤል በቀለ፣ የኢትዮጵያ የመቶ በመቶ ድል ምርጫ ውጤት የማስጠንቀቂያ ደወል ይላል በግርድፉ ወደ አማርኛ ሲመለስ ባለፈው ግንቦት 16 የተካሄደውን የኢትዮጵያ ብሔራዊ ምርጫ ውጤት ተንተርሶ ድርጅቱ ያወጣው ዘገባ። ገዢው ኢህአዴግ ከ547 መቀመጫዎች 546ቱን ያሸነፈበትን ነው መነሻ ያደረጋችሁትና ከአጠቃላይ ድምዳሜያችሁን እንደርደር።
በመጀመሪያ መናገር የሚገባኝ ነገር የሂውማን ራይትስ ዎች የኢትዮጵያን ምርጫ የመታዘብ ስራ አላካሄደም። ምርጫው የተካሄደበት ሁኔታ ግን በአጠቃላይ የምርጫው ሰብአዊ መብትን በተለይ በሚመለከት አያያዙ ምን ይመስላል የሚለውን ድርጅታችን ለረጅም ጊዜ በአጠቃላይ በኢትዮጵያ ውስጥ ያለውን የሰብአዊ መብት አያያዝ ሁኔታ በጥልቀት ጥናት ስለሚያደርግ፣ ስለሚመረምር፣ ስለሚከታተል ከዛ አንጻር ነው አስተያየት የሰጠ ነው እንጂ የኢትዮጵያን ምርጫ የመታዘብ ስራ አካሂደን አይደለም። እነን ካልኩኝ በኋላ እንዳልኩት ሂውማን ራይትስ ዎች ለበርካታ አመታት በአጠቃላይ በኢትዮጵያ ውስጥ ያለው የሰብአዊ መብት አያያዝ ሁኔታ ምን ይመስላል የሚለውን ጥናትና ምርምር ያደርጋል፣ ይከታተላል፣ ይዘግባል፣ ያሳውቃል። በዚህ መሰረት አሁን በቅርቡ የተካሄደው ምርጫም ደግሞ የተካሄደበት የሰብአዊ መብት አያያዝ ሁኔታ ምን ይመስላል የሚለውን ግንዛቤ ለመውሰድ ሞክረናል። ከዚህ አንጻር ምርጫው የተካሄደበት የሰብአዊ መብት አያያዝ ሁኔታ በከፊል የተቃዋሚ ፓርቲ አባሎች እስር ቤት ውስጥ ያሉበት፣ ጋዜጠኞች፣ ብሎገሮች እስር ቤት ውስጥ ያሉበት፣ የፖለቲካ ተቃዋሚ ፓርቲዎች አባሎቻቸው ላይ መዋከብ ደርሶብናል ብለው በተደጋጋሚ አቤቱታ ያቀረቡበት፣ በኢትዮጵያ ውስጥ ያለው የነጻ ሚዲያም እንደዚሁ በብዙ ገደብ በሚንቀሳቀስበት የፖለቲካ ሁኔታ ውስጥ ስለሆነ ይህንን ግምት ውስጥ በማድረግና አሁን በመጨረሻም ለገዢው ፓርቲ የተረጋገጠለት 100% የአሸናፊነት ውጤት በኢትዮጵያ ውስጥ ብቻ ሳይሆን በሌላ በማንኛውም ሀገር ላይ አንድ ገዢ ፓርቲ 100% አሸናፊ ነው ተብሎ ሲረጋገጥለት እንደው እንደ ማስጠንቀቂያ ደወል ሊታይ የሚችል ነገር ነው። ምክንያቱም ዲሞክራሲያዊ ስርዓት ውስጥ በተለይ ደግሞ እንደ ኢትዮጵያ በመሰለ ብዙ አይነት ብሔር ብሔረሰቦች ወይም የተለያየ አይነት አስተሳሰብ ያላቸው ሰዎች ባሉበት ሀገር ውስጥ መራጩ በሙሉ አንደኛውን ወገን አንደኛውን ፓርቲ ብቻ 100% መርጧል የሚለው ውጤት የሚያስተላልፈው መልእክት የፖለቲካ ምህዳሩ ምን ያህል የጠበበ ወይም ሙሉ ለሙሉ የተዘጋ መሆኑን ወይንም ደግሞ በአገሪቷ ውስጥ ያለው የፖለቲካ ሁኔታ በገዢው ፓርቲ ፍጹም የበላይነትና ፍጹም ተቆጣጣሪነት ስር የወደቀ መሆኑን ስለሚያመለክት ኢትዮጵያ የገዢው ፓርቲ አመራሮችም ቢሆን ይህ የሚያሳስብ መሆን አለበትና በጥሞና ሊታይ ይገባዋል ለማለት ነው።
መልካም። አቶ ዳንኤል፣ ቀደም ብዬ በጠቀስኩት ዘገባችሁ ውጤቱ በጠቅላይ ሚኒስትር ኃይለማርያም ደሳለኝ መንግስት የህዝብ መተማመኛ ማሳያ ተደርጎ ሊወሰድ አይገባም ይላል። ይልቁንም ተቃዋሚ ፓርቲዎች እጅግ የገነነ ፈተና እንደገጠማቸው፣ ዜጎች የሚሳተፉበት የፖለቲካ መድረክ እርስዎ ቀደም ብለው እንደጠቆሙት ሙሉ በሙሉ ሊባል በሚችል ደረጃ መዘጋቱን የሚያሳይ ነው ይላል። 100% ማሸነፍ የሚለው ከውድድር አንጻር ውድድር የማይንጸባረቅበት መሆኑ ብቻ ሳይሆን የዜጎችንም በፖለቲካ ውስጥ የመሳተፍ ድርሻ ጨርሶ የዘጋ በር ወደሚለው የተጠጋ መሆኑን ነው ዘገባው የጠቆመውና ምናልባትም 99.6 ቀድሞ የነበረው ውጤት እሱም ቢሆን 100% ሊሰኝ የሚችል ደረጃ ነውና እንዴት ነው እየከፋ መሆኑን ድርጅቶ የገመገመው?
ይህንን ነገር ምናልባት ለመመልከት ወደ ኋላ ሄዶ 1997 ምርጫ ጀምሮ ኢትዮጵያ ውስጥ አሁን እየታየ ያለውን መስመር መመልከት ሊጠቅም ይሆናል። አሁን አሉላ እንዳመለከትከው ባለፈው ምርጫ ገዢው ፓርቲ 99.6% አሸናፊነቱ ተረጋግጦ ነበር። አሁን ደግሞ 100% የሚል አሸናፊነት ተረጋግጧል። ስለዚህ የሚያሳየው መልክ የገዢው ፓርቲን ፍጹም የበላይነትና ፍጹም ተቆጣጣሪነት የበለጠ እየሰፈነ የበለጠ እየተጠናከረ የመጣ መሆኑንና ይህ ደግሞ ለኢትዮጵያ ፖለቲካ ባህልና ዜጎች በኢትዮጵያ የፖለቲካ ጉዳይ ውስጥ የመሳተፍ እና የተለየ ሀሳብ የማንጸባረቅ መብትን እና ገደብን በሚመለከት ፍጹም ክልከላ የተደረገበት የሚያስመስል አይነት ነው። ከገዢው ፓርቲ አስተሳሰብና አመራር ውጪ ሌሎች የተቃዋሚ አስተያየቶች፣ ሀሳቦች ቦታ የሌላቸው መሆኑን የሚያመለክት መልእክት ያስተላልፋልና ምርጫው ምናልባት የተካሄደበት የፖለቲካ ነባራዊ ሁኔታ ብቻ ሳይሆን በአጠቃላይ የሚያስተላልፈው መልእክትም የሚያሳስብ ነው እና ይህንን ኢትዮጵያ መንግስትም የገዢው ፓርቲም ይህንን እንደሚያሳስብ ጉዳይ ሊመለከተው ይገባል። ምክንያቱም በዲሞክራሲያዊ ባህልና ልምድ መሰረት በ99% በ90% 100% አሸናፊነት የተለመደ ነገር አይደለም። ቢያጋጥምም እንኳን እንደ ስጋት እና እንደሚያሳስብ ነገር ነው መታየት ያለበት። ስለዚህ ዜጎች ምናልባት በገዢው ፓርቲ ፍጹም የበላይነትና ተቆጣጣሪነት በፍርሃት ውስጥ ወድቀው ከሆነ፣ ነጻነት ስሜት አጥተው ከሆነ፣ ምርጫ በነጻና ፍትሃዊ በሆነ ሁኔታ ሊካሄድ የማይችል ከሆነ፣ በተለይ ዜጎች ደግሞ በፍርሃት ስሜት ውስጥ ወድቀው ከሆነ በጣም የሚያሳስብ ነው። ምክንያቱም መሆን የሚገባው በዲሞክራሲያዊ ስርዓትና ሰብአዊ መብት በሚከበርበት ሁኔታ ውስጥ መንግስት ነው ህዝብን ፈርቶ ማስተዳደር ያለበት እንጂ ህዝብ መንግስትን መፍራት ከጀመረ ዲሞክራሲና የህግ የበላይነትና የሰብአዊ መብት ጥበቃ መሞት ጀመረ ማለት ነው። ሆነም ይህ እንደው ገዢው ፓርቲም የኢትዮጵያ መንግስትም ሊያስብበት ይገባል ብዬ አስባለሁ።
አቶ ዳኒ፣ በዚህ ዘገባ መዝጊያ ላይ የቀረበ አንድ ጉልህ ነጥብ ላንሳ። ችግሩ በገዢው ፓርቲ ብቻ የሚወሰን ሳይሆን በአጋር መንግስታት ዩናይትድ ስቴትስና የአውሮፓ ህብረትን ይጠቅሳል ዘገባችሁ። ለአብዛኛው ኢትዮጵያውያን የምርጫ ውጤት ያረጋገጠው ቀድሞውንም የሚያውቁትን ነገር ነው። ገዢው ፓርቲና ጥምረቶቹ የየዕለት ህይወታቸውን የተቆጣጠሩት ለፖለቲካ አማራጭ እድል አለመኖሩን የሚያመላክት ነው ካለ በኋላ፣ ይሄ ግን ዋና ዋናዎቹ የኢትዮጵያ አጋሮች በአብዛኛው በዝምታ ማለፍ ነው የመረጡት፣ በተቃዋሚ ፖለቲከኞች ላይ የሚደረገውን ጫና ሰላማዊ የሆነ ምርጫ መሆኑን ብቻ ነው የተመለከቱት፣ መቼ ይሆን አይናቸውን የሚገልጡት የሚል ጠንከር ያለ ትችት ይሰነዝራል። እስኪ ያስረዱን በዚሁን ደምድም፣ እነኚህ የኢትዮጵያ አጋር መንግስታት ምን ሊያደርጉ ይገባል? ይችሉስ ነበር?
ኢትዮጵያ እንደሚታወቀው በልማት ስራም ሆነ በአካባቢው የሰላምና ጸጥታ ጥበቃ ጉዳይ ከበርካታ መንግስታት ጋራ መልካም የትብብር ግንኙነት አላት። በተለይ በኢኮኖሚም ልማት ስራ፣ በጸጥታም ስራ ከትልልቅ መንግስታት ጋራ ጠንከር ያለ ግንኙነት አለው የኢትዮጵያ መንግስት። ይሄ ኢትዮጵያ ውስጥ ያለው የአካባቢን የሚመለከት የጸጥታ ስራም ሆነ የኢኮኖሚ እድገት ስራ በጣም ጠቃሚ ስራ ነው። እነዚህ የኢትዮጵያ የልማትና የጸጥታ አጋር የሆኑ መንግስታትና አገሮች የሚያደርጉት ድጋፍና እርዳታም መልካም ነው። ነገር ግን አብሮ መታሰብ ያለበት ነገር ግን ኢትዮጵያ ውስጥ ያለው ወይም ደግሞ በኢትዮጵያ ብቻ ሳይሆን በአካባቢው በአህጉሩ ያለው የሰላም የጸጥታ የመረጋጋት ጉዳይ እንዲሁም ደግሞ ኢትዮጵያ ውስጥም ደግሞ ያለው አሁን መልካም የሆነ የኢኮኖሚ እድገትና እንቅስቃሴ ዘላቂ ሆኖ እንዲቀጥል ለማድረግ የሚቻለው የህግ የበላይነት፣ የሰብአዊ መብት መከበር፣ የዲሞክራሲያዊ ስርዓት ግንባታም አብሮ ጎን ለጎን እንዲሄድ ማድረግ ከተቻለ ነው እና እንደ መጥፎ አጋጣሚ ሆኖ በአብዛኛው የልማት አጋሮች ወይም ደግሞ የጸጥታ ጉዳይ አጋር የሆኑ አገሮች ለዚህ ለሰብአዊ መብት መከበር፣ ለህግ የበላይነት መስፈን ብዙ ትኩረት አይሰጡም። ትኩረታቸው በአብዛኛው ከጸጥታ ጉዳይ ጋር የተያያዘ ወይም ደግሞ ከኢኮኖሚ እድገት ጋር ብቻ የተያያዘ ነው እና ይህንን ሰብአዊ መብትን፣ የህግ የበላይነትን መከበር፣ የዲሞክራሲን ማደግ ጉዳይም እንደ አስፈላጊ መስፈርት ተመልክተው ተገቢውን ድጋፍ እገዛ መስጠትና ይህንን ደግሞ በግልጽ ከኢትዮጵያ መንግስት ጋር መወያየት መቻል አለባቸው ነው። የኢኮኖሚ እንቅስቃሴው የኢኮኖሚ እድገቱ መልካም ነው፣ ይህ ግን ዘላቂ ሆኖ እንዲቀጥል ለማድረግ የግድ ሰብአዊ መብትም የህግ የበላይነትም የዲሞክራሲ እድገትንም ደግሞ ማገዝ መቻል ይገባል እና ይህንን ለማድረግ ደግሞ እድልም አላቸው ኃላፊነትም አለባቸው። ታቸው ለተጣሰ ወገኖችም ደግሞ ድምጽ መስጠት መቻልም አለባቸው። ይህንን ሊያደርጉ ይገባል ነው። ይሄ እርግጥ የመጀመሪያ ኃላፊነቱ የሌላ የውጭ ሀገር መንግስታት ሳይሆን የኢትዮጵያ ህዝብና የኢትዮጵያ መንግስት ኃላፊነት ነው። የኢትዮጵያ መንግስት በራሱ ሊያደርገው የሚገባ ነገር ነው። ግን አጋር የሆኑ መንግስታትም በተወሰነ መጠን ኃላፊነት አለባቸው፣ ይህንን ሊያደርጉ ይገባል ነው።
በዘገባችሁ የተነሱት ጉዳዮች ተከታታይ ውይይቶችን የሚጋብዙ ናቸው። መልሰን እንደምናገኘው ተስፋ አደርጋለሁ። አቶ ዳንኤል በቀለ በዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዋች የአፍሪካ ፕሮግራም ስራ አስፈጻሚ ዲሬክተር፣ ለአሁኑ የትላንት በስቲያውን ዘገባችሁን ተንተርሶ ለሰጡኝ አስተያየት ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ አሉ።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በምርጫ ዘገባዎቹ ስንገፋ በሀዲያ ዞን ሶሮ ወረዳ ዳና ቶራ ቀበሌ በተገደሉት በአቶ ብርሃኑ ኤረቦ የፓርቲ አባልነትና አገዳደል ዙሪያ የተፈጠረው ውዝግብ ዛሬም ቀጥሏል። የመድረክ መሪ ፕሮፌሰር በየነ ጴጥሮስ አቶ ብርሃኑ ኤረቦ በሁለት ፖሊስ አባላት ተደብድበው እንደተገደሉና ወንዝ ውስጥ እንደተጣሉ ለአሜሪካ ድምፅ ሬዲዮ ገልጸው ነበር። ሆኖም የገዢው ፓርቲ የሀዲያ ዞን የሶሮ ወረዳ አስተዳዳሪ አቶ ኤልያስ ኤርሳዶ ሲናገሩ አቶ ብርሃኑ የደኢህዴግ ኢህአዴግ አባል እንጂ የመድረክ አባል አይደሉም፣ በፖሊስም አልተገደሉም ሲሉ አስተባብለዋል። ግድያው እየተመረመረ ነው ሲሉ ረቡዕ ዕለት ለአሜሪካ ድምፅ ሬዲዮ ተናግረዋል። በሀዲያ ዞን የመድረክ አመራር አባልና በሶሮ 02 ምርጫ ክልል ግንቦት 16 ቀን በተካሄደው ምርጫ መድረክን ወክለው በእጩነት የቀረቡት አቶ አቻሞ ቦኬ የወረዳው አስተዳዳሪ አቶ ኤልያስ ስለ አቶ ብርሃኑ የፓርቲ አባልነት የተናገሩት ሐሰት ነው፣ በግድያውም ላይ ምርመራ እየተካሄደ አይደለም የሚል ቃል ሰጥተውናል። እስክንድር ፍሬው በጉዳዩ ላይ ሁለቱን የአካባቢውን የፓርቲ ተወካዮች ማለትም አቶ ኤልያስ ኤርሳዶንና የመድረኩን አቶ አቻሞ ቦኬን በአንድነት ለማወያየት ቀጠሮ ይዞ ነበር በትናንትናው ዕለት። ዛሬም ጠዋት እንደዚሁ በስልክ ውይይት ለማድረግ ደውሎ ነበረ። አቶ ኤልያስ በተደጋጋሚ የተደረገላቸውን የስልክ ጥሪ ሳያነሱ ቀርተዋል። ከአቶ አቻሞ ጋር ያካሄደው ቃለ ምልልስ ቀጥሎ ይቀርባል።
በጣም አመሰግናለሁ ስለ ጊዜዎት። አቶ አቻሞ ቦኬ በሀዲያ ዞን የመድረክ አመራር አባል እንዲሁም በሶሮ 02 ምርጫ ክልል ግንቦት 16 በተካሄደው ምርጫ መድረክን ወክለው በእጩነት የቀረቡ እንግዲህ አቶ ብርሃኑ ኤሬቦ የተባሉ አባላችሁ በአካባቢው ታጣቂዎች መገደላችሁን ፓርቲያችሁ አስታውቆ ነበረ። በሌላም በኩል የወረዳው አስተዳዳሪ አቶ ኤልያስ ኤርሰዶ ለዚሁ ለአሜሪካ ድምፅ ሬዲዮ በሰጡት አስተያየት ሟቹ የእናንተ አባል አይደለም፣ ማለትም የመድረክ አባል አይደለም፣ እንዲያውም የደሂድን ኢህአዴግ አባል ነው ብለዋል። ምንድን ነው የእርስዎ አስተያየት?
በቅድሚያ በጣም የሚገርመውና እጅግ አሳዛኝ የሚሆኑ የወረዳው አስተዳዳሪ ወይም የኢህአዴግ አመራር የሆኑት አቶ ኤልያስ ኤርሰዶ ግለሰቡ ከሞቱ ከተቀበሩ በኋላ ይህ አባል ነው ብሎ መናገራቸው በጣም የሚያሳዝን ነው። ምክንያቱም ሰው በመሞቱ አባልነት ጥያቄ ወይም ክርክር ውስጥ መግባት አንፈልግም። ይሄ አቶ ብርሃኑ ኤረቦ የእኛ አባል ከ1992 ጀምሮ የእኛ አባል ነበር። አባል መሆኑንም በተለያዩ መረጃዎች እኛ የምናውቀው ነው። አሁን 2007 ላይ እኛ አባል ሆኖ የምረጡኝ ቅስቀሳ ደብዳቤ ከኛ ወስዶ በህብረተሰቡ ውስጥ መድረክን ምረጡ እያሌ እየቀሰቀሰ የነበረ ግለሰብ መሆኑን ወይም እኛ አባል መሆኑን አካባቢው ህብረተሰብ በግልጽ ያውቃል። ምክንያቱም በአካል ኖሮ በህይወት ኖሮ የሰውዬ እኔ የዛ አባል ነው ብሎ ብናገር ጥሩ ነበር። በህይወት በሌለበት ቦታ ላይ እሳቸው የኢህአዴግ አባል ነው ልሉ ምን ማስረጃ እንደያዙ አላውቅም።
አቶ አጫሞ ምንድን ነው በእሳቸው በኩልም የቀረበው? ልክ እርስዎ እንዳሉት አቶ ብርሃኑ የፓርቲ አባልነት መዋጮ የከፈሉበት መረጃ፣ ሌሎችም መረጃዎች ወደ አካባቢው ብቅ ላለ ሰው ሁሉ ለማሳየት ዝግጁ ነን ነው ያሉት። እና የዚህ አስተያየታቸው መነሻም ምንድን ነው? አቶ ብርሃኑ ኤሬቦ የሞቱት በአካባቢው ፖሊሶች ነው በሚል በእናንተ ፓርቲ የተሰጠውን መግለጫ መነሻ በማድረግ ነው ይሄንን አስተያየት የሰጡት የወረዳው አስተዳዳሪ። እና እውነቱ ምኑ ላይ ነው? እነሱም ልክ እንግዲህ የወረዳ አስተዳዳሪውም ልክ እርሶ እንደሚሉት የኛ ባል ለመሆኑ ማስረጃ አለን እያሉ ነው።
እዚ ላይ አንድ ነገር በጣም በአጽንኦት ልናገር የምፈልገው ትልቁ ነገር የፓርቲ አባልነት ጥያቄ አይደለም። ትልቁ ነገር ምንድን ነው? የሰው ልጅ በተፈጥሯዊ ሞት ሳይሆን በሰው እጅ የተገደለው ወይም የሞተው ግለሰብ በሕግ ፊት እነዚህ ሰዎች ማጣራት ተደርጎ ተጠርጣሪዎች ለሕግ ቀርቦ የማጣራት እርምጃ ከመውሰድ ይልቅ የወረዳው አስተዳደር የሞተው የእኔ አባል ነው ብሎ ከተቀበረ በኋላ እኔ በቀብር ስነ ስርዓቱ ላይ ነበርኩኝ፣ ህዝቡም ነበረ። ቀብር ስነ ስርዓቱም ላይ የህይወት ታሪኩን የተነበበው የእኛ አባል እንደሆነ በእኛ ታጋዮች ነው የተነበበው። በዛ ሰዓት የወረዳ አስተዳደርም ሆነ የወረዳው አመራር አካል ወይም ከገዢ ፓርቲ የቀበሌ አመራር በስፍራው አልነበረም። ግን ከሞተ ከተቀበረ በኋላ የእኛ አባል ነበር ብሎ መነሳት ምናልባት ወንጀልን በእነሱ አባልነት እኔ የአደግ አባልም ሆነ አልሆነ የሞተው ሰው በህግ ተጣርቶ ገዳዮቹ ለፍርድ መቅረብ ነበረባቸው። እስከ ዛሬ ይሄን መስራት ሲገባቸው እንዳስተዳደር ዛሬ የእኛ አባል ነው ብሎ ጥያቄ ባንሳታቸው አግባብነት የሌለው ወይም ከስብና ውጭ የሆነ አስተሳሰብ ነው ብዬ አስተያየትን እየሰጠው። ሁለተኛ የሚያቀርበው ሀሳብ
የወረዳው አስተዳዳሪም አቶ ኤልያስ ኤርሰዶም ልክ እርስዎ እንዳሉት እየተጣራ ነው። አቶ ብርሃኑ ኤሬቦ በሰው እጅ መገደላቸው እውነት ነው። የገዳዮቹን ማንነት፣ በምንም ሁኔታ ግድያው እንደተፈጸመ፣ የወንጀሉን አፈጻጸምና ሌሎች ዝርዝር ሁኔታዎችንም እያጣራን ነው፣ ሁኔታዎች እየተጣሩ ነው የሚገኙት ብለዋል። ስለዚህ የማጣራት ሂደትስ እናንተ የምታውቁት ነገር አለ?
በማጣራት ሂደቱ ላይ እስከ ዛሬ ድረስ ያጣሩበት ሁኔታ አላየንም። ከትናንት ወዲያ እስከ ቤተሰብ ድረስ ሄደው ከእኛ ጋር አብራችሁ የምትሰሩ ከሆነ እኛ የምንለውን የምትቀበሉ ከሆነ የገዳዩን ደም ልንፈልግ ልንደርስ እንችላለን፣ ተጠርጣሪዎችም ልንይዝ እንችላለን ብለው የማባበል ስራ ነው እስከ ቤተሰብ ድረስ ሄደው የተናገሩት። ይሄ ከአንድ ሕጋዊ አካል ወይም መንግስት ሆኖ ከሚመራው አካል ከእኛ ጋር ሁኑ ማለት ምን ማለት ነው? አሁን በሟች ምክንያት የፓርቲ ምልመላ ነው እያደረጉ ያሉት ከእኛ ጋር ሁኑ ማለት ይሄ በጣም ከአንድ መንግስታዊ አካል የምጠበቅ ኖርም ነው ብዬ አልገምትም። ሁለተኛ መዋጮ አለን ምሉት እኛ ከዚህ በፊት በተለያዩ ሚዲያዎች ላይ በተለያዩ መግለጫዎች ላይ ያሳውቀናል። አርሶ አደሩን እያስገደዱ ነው የሚያስከፍሉት ከግብር ጋር ከመሬት መጠቀሚያ ግብር ጋር እያስገደዱ ነው የሚያስከፍሉት። አርሶ አደሩ ምንም ያውቀው ነገር የለም። ይሄን ያህል ክፈል ነው የሚባለው። ስለዚህ በተገደደው ግብር ክፍያ ውስጥ አጠቃለው የድርጅትን መዋጮ የወሰዱትን አሁን የእኛ አባል ነው ምሉ ከሆነ ይሄ ህዝብ በሙሉ የሚያውቀው ነገር ነው ተገዶ እንደሚከፍል።
አቶ ብርሃኑ ኤሬቦ አርሶ አደር ነበሩ በሙያቸው ወይ በሚተዳደሩት በግብርና ነበረ?
አዎ ግብርና ነው የምተዳደሩት፣ በግብርና ነው የምተዳደረው።
እዚህ ላይ አቶ ዋጫሞ አንስቼልዎት ነበር፣ ለምሳሌ የምርመራውን ሂደት በተመለከተ በእናንተ በኩል በእናንተ በዞኑ ፓርቲ በዞኑ የመድረክ አመራር በኩል ማለት ነው ምን ላይ እንደደረሰ ሁኔታዎችን ለመከታተል ወይም ምርመራውን የያዘውን ወገን ለማነጋገር ያደረጋችሁ ጥረት ነበር? የደረሳችሁበት ሁኔታስ ምን ይመስላል?
ወረዳ ፖሊስ ጽህፈት ቤት ሄደን በጠየቅ ነው በእለት ክስተት ላይ የወረዳ ፖሊስ ማጣራቱን ትተው ሰክሮ ወድቆ የሞተ ሰው ነበር ብሎ ነው በእለት ክስተት የያዘው። ከዛ ውጪ ምንም እንቅስቃሴ የለም። እኛ አሁን ምንድን ነው በፓርቲያችን በኩል መግለጫዎችን በመስጣት በሚዲያዎች በማሳወቅ በተንቀሳቀሰን እርምጃ ምክንያት ነው አሁን እናንተን ከአምስት ቀን በኋላ በዚህ ጉዳይ ላይ ምላሽ እንሰጣለን ብሎ የሞቹን ሁኔታ አጣርተው ተጠርጣሪዎችን ለማቅረብ ቁጥጥር ስር ከማድረግ የምርመራ ሂደቱን ከማጣራት ወይም ወደ ምርመራ ሂደት ከመግባት ይልቅ የእኛ አባል ነው የሚል ድምዳሜን አስቀድሞ መናገር ተገቢ ምላሽም አይመስለኝም።
በሀዲያ ዞን የሶሮ ወረዳ አስተዳዳሪ አቶ ኤልያስ ኤርሰዶ በዚህ ቃለ ምልልስ ላይ ቢኖሩ ኖሮ የእርሳቸውንም አስተያየት በእነሱ ወገን ያለውን መስማት እንችል ነበረ። አቶ ኤልያስ እስከዚህ ሰዓት ድረስ አሁን እኔና እርስዎ ቃለ ምልልሱን እያደረግንበት እስካለነው ሰዓት ድረስ ስብሰባ ሊጨርሱ እንደሚችሉ ነግረው ነበር። ስልካቸው እየተነሳ አይደለም። ምናልባት ስልካቸው ከተነሳ አሁን እርስዎ በሰጧቸው አስተያየቶች ላይ የእርሳቸውንም ለማከል እሞክራለሁኝ። አሁንም እንግዲህ መድረክም ክልሉን የሚያስተዳድረው ወይም ዞኑን የሚያስተዳድረው ደህደን ያድግን የሰጣችሁ ያላችሁት አስተያየት የተለያየና ተቃራኒ ነው። አቶ ብርሃኑ ኢሬቦ እናንተ አባል መሆናቸው ነግረውኛል። አቶ አጫሞ ገዢው ፓርቲ በበኩሉ የኛ አባል ናቸው ያለ ነው። መሞታቸውን ለታችሁም ተስማማላችሁ፣ ነገር ግን ማን ገደላቸው በሚለው ላይ እንትለያያላችሁ። በጣም ነው ማመሰግነው አቶ አጫሞ ቦኬ ስለ ጊዜዎት።
አንድ አስተያየት ነበረኝ አቶ ኤልያስ በዚህ ረገድ ላይ ምናልባት ከመመለሱት ምላሽ ተነስተን ሐሳቦችን በጋራ በተቀናጀ ሁኔታ ቢያከራክሩን ጥሩ ነበር። ቪኦኤ አሁን እሳቸውም በተለይ እኛም በተለይ የምንናጋገረው ነገር ምናልባት እንቆቅልሽ ምን ላውቅልሽ እንዳይሆን በጣም እሰጋለሁ። ግን ይሄን መድረክ ቢመቻች ይሻል ነበር የሚል ነገር አለኝ።
ሁኔታዎች ከተመቻቹ ያንንም ለማድረግ እንሞክራለን። አመሰግናለሁ አቶ አጫሞ።
የመጨረሻው ዜናችን የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በአፍሪካ ሊያደርጉ ያቀዱት ኢትዮጵያም እንደሚሄዱ ተገልጿል። ከዋይት ሀውስ ቤተ መንግስት በዚህ ሳምንት የወጣ መግለጫ ነው። እስክንድር ፍሬው ዝርዝሩን ይዟል።
በሐምሌ ወር መጨረሻ ወደ አዲስ አበባ የሚመጡት የአሜሪካው ፕሬዚዳንት ባራክ ኦባማ ጉብኝት የመገናኛ ብዙሃንን ትኩረት ስቧል። በስልጣን ላይ ያለ አንድ የአሜሪካ ፕሬዚዳንት ኢትዮጵያን ሲጎበኝ ኦባማ የመጀመሪያው ይሆናሉ። ጉብኝቱ በኢትዮጵያ ባለስልጣናት አስተያየት ሲሰጥበትም የዛሬው ቀዳሚው ነው። ዛሬ ከሰዓት ለውጭ አገር ጋዜጠኞች በሰጡት መደበኛ መግለጫ ስለ ጉዳዩ የተናገሩት የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙልጌታ ናቸው። ጉብኝቱ የሁለቱን ሀገሮች ግንኙነት ወደ ሌላ ደረጃ ያሸጋግራል ብለዋል።
The visit by the US President Obama to Ethiopia will bring,
የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የኢትዮጵያ ጉብኝት በሁለቱ ህዝቦችና ሀገሮች መካከል ያለውን ግንኙነት ወደ ሌላ ደረጃ ያሸጋግረዋል። ጉብኝቱ በሁለቱ ሀገሮች ግንኙነት ውስጥ ሌላ የማዕዘን ድንጋይ ነው። በዚህ ጉብኝት ሁለቱ ሀገሮች በምጣኔ ሀብት እድገት፣ የዲሞክራሲ ተቋማትን በማጠናከር ጉዳይና የተሻሻለ የጸጥታ ሁኔታን በተመለከተ እንደሚወያዩ ተስፋ እናደርጋለን። እንደምታውቁት ኢትዮጵያና አሜሪካ እጅግ ጥሩ የወዳጅነት ግንኙነት አላቸው። በዚያ መሰረት ላይም ነው እየገነባን የምንሄደው።
በፕሬዝዳንት ኦባማ ጉብኝት የሁለቱ ሀገራት ስትራቴጂካዊ አጋርነት የበለጠ ይጠናከራል ብለዋል ቃል አቀባዩ። ፕሬዝዳንት ኦባማ ኢትዮጵያን እንደሚጎበኙ ከተገለጸ ጊዜ አንስቶ የሰብአዊ መብት ተቋማትና ድርጅቶች የተለያዩ አስተያየቶችን እየሰጡ ይገኛሉ። በኢትዮጵያ ያለው የሰብአዊ መብት አያያዝ አሳሳቢ መሆኑን እነዚህ ድርጅቶች ያስረዳሉ። እናም ፕሬዝዳንት ኦባማ ይህንኑ ጉዳይ ለኢትዮጵያ ባለስልጣናት እንዲያነሱ ጥሪ ያቀረቡ ነው። ስለዚሁ የተጠየቁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ የድርጅቶች አቋም እውነታውን እንደማያንጸባርቅ ነው ያብራሩት።
Regarding what different quarters would say about the visit, it's up to them, okay?
የተለያዩ ወገኖች ስለ ጉብኝቱ እየሰጡ ያሉትን አስተያየቶች በተመለከተ ያ የነርሱ ጉዳይ ነው። ለነርሱ ውሳኔ ነው መተው ያለበት። አስፈላጊው ነገር ስሞታ ከተጨበጠ እውነታ የተለየ መሆኑ ነው። ስለዚህ እውነታው ለራሱ ይናገራል ባይ ነኝ።
ባራክ ኦባማ በአዲስ አበባ ቆይታቸው ከኢትዮጵያ መንግስት ባለስልጣናት እንደዚሁም ከአፍሪካ ህብረት መሪዎች ጋር የተናጠል ውይይቶችን እንደሚያካሂዱ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶቻችንን በድረ ገጻችን voanews.com/amharic ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተር ደግሞ ቪኦኤ አምሃሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ድረስ ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበታችሁ ሄኖክ ሰማግዜር ነኝ። ሰላም፣ መልካም ምሽት።
This program has come to you from the Voice of America, Washington.